ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኛ በሰላማዊ መንገድ ተደራጅተን እየታገልን ነው የምንል እስከሆነ ድረስ ሁለት ነገሮችን እንቃወማለን። አንደኛ ጸረ ዲሞክራሲያዊነት ወይም አምባገንነትን እንቃወማለን። ሁለተኛ ደግሞ በሽብር ሁኔታ አንድም የህዝብ ንብረትም ሆነ የህዝብ ህይወት እንዲጠፋ አንፈልግም።
አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ ስራ አስፈጻሚ ኮሚቴ አባል ናቸው። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በትላንትናው ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ የተለያዩ ወገኖችን ከሰዋል። በዚሁ መድረክ ወይም በዚሁ ንግግራቸው ለሰጡት አስተያየት የተመለሰ ነው።
በወቅታዊ ርዕሶች ላይ ያተኮሩ ሌሎች በርካታ ዘገባዎችና ቅንብሮችም ለምሽቱ ይዘናል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮች። ከዛሬ አርብ የካቲት 18 2008 ዝግጅታችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
የኢትዮጵያ ድንበር ከተማ የሞያሌ ነዋሪዎች ሰሞኑን በኮሌራ በሽታ እየተቸገሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። እንደ ነዋሪዎቹ ይህ ችግር ከተቀሰቀሰበት ጊዜ አንስቶ አንድ አዛውንትና አንድ ሕፃን ሕይወታቸው ሲያልፍ፣ አንዲት እርጉዝ ሴት ጽንሷ በዚሁ በሽታ ሳቢያ መጨንገፉን ተናግረዋል። የሞያሌ ከተማ ጤና ጣቢያ ኃላፊ አቶ ቦሩ ሁቃ ችግሩ መከሰቱን አምነው ነገር ግን የሰው ሕይወት አልፏል የተባለውን አስተባብለዋል። ችግሩ ጋምቦ በመባል ከሚታወቅ ቦታ ወደ ሞያሌ ከተማ መጣ ያሉት አቶ ቦሩ በተለይ በሞያሌ ከተማ 01 እና 02 ቀበሌዎች በስፋት ታይቶ እንደነበረ ገልጸዋል። በአሁኑ ወቅትም በቁጥጥር ስር ውሏል ብለው ሲናገሩ፣ ነዋሪዎች ግን አሁንም ይህ በሽታ ሰዎችን በማስቸገር ላይ ነው ይላሉ። በዚሁ ዜና ላይ ወደ ኋላ ዘገባ ይኖረናል።
የተባበሩት መንግስታት ድርጅት የስደተኞች ኮሚሽንና የሕፃናት መርጃ ድርጅት ከጦርነትና ከክትትል ሸሽተው የሚሰደዱ ልጆችና ቤተሰቦችን ለመርዳት 20 ማዕከሎችን እያቋቋሙ መሆናቸው ተገለጸ። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ልጆችና ቤተሰቦች ግሪስ እንደገቡ መሴዶኒያን፣ ሰርቢያን፣ ክሮሻንና ስሎቬኒያን በሚያካትተው የባልካን የስደት መስመር በሚጓዙበት ወቅት ብዙ አደጋ ስለሚገጥማቸው በሚመሰረቱት ማዕከሎች ደህንነታቸው እንዲጠበቅ ነው የታቀደው። ማዕከሎቹ ልጆች የሚጫወቱባቸው ቦታዎች አሏቸው። ቤተሰቦቻቸው ደግሞ አስፈላጊ የሆኑ አገልግሎቶች፣ ደህንነትና ምክር የሚያገኙባቸው ማዕከሎች ይሆናሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ረዳት ከፍተኛ ኮሚሽነር ቮልከር ቱርክ ስደተኛ ቤተሰቦች በተለይም ልጆች ለብዙ ችግር የተጋለጡ ናቸው ብለዋል። ብዙዎቹ ልጆች ብቻቸውን ናቸው። አንዳንዶቹ ደግሞ ከቤተሰቦቻቸው ይነጠላሉ። ልጆቹ ታዲያ ይታመማሉ፣ ለስቃይ፣ ለህገ ወጥ የሰዎች ዝውውር፣ ለግጭትና ለወሲብ አገልግሎት አደጋ ይጋለጣሉ ሲሉ ቮልከር ቱርክ አስገንዝበዋል። ከሁለት ሳምንታት በፊት ወደ ግሪስና መሴዶኒያ ድንበር ተጉዘው ባስተዋሉት መሰረት በስደተኛ ልጆች ላይ የሚንጸባረቀውን የፍርሃት ስሜት እንደተገነዘቡ ምክትል ከፍተኛ ኮሚሽነሩ ገልጸዋል።
You immediately are confronted with children who wander about. It's sometimes cold and dark. And these
ልጆች ብቻቸውን በብርድና በጨለማ ሲንከራተቱ ታያለ። እነዚህ ልጆች ቤተሰቦቻቸው ጉዞ ላይ ጠፉባቸው ናቸው። አውቶቡሶች ላይ ሲጭኗቸው ከቤተሰብ ጋር የመለያየት ሁኔታ ይፈጥራል። በጨለማ በማያውቁት ቦታ ላይ ሲንከራተቱ ይጨንቃቸዋል።
ከስደተኞቹ ማዕከሎች የመጀመሪያዎቹ መስራት የጀመሩት ከሁለት ሳምንታት በፊት ሲሆን በየዕለቱ 40ና 50 የሚሆኑት ጠፍቶባቸው ከነበሩት ወላጆቻቸው ጋር እየተገናኙ ናቸው። 20ዎቹ መጠለያ ሰፈሮች በቀጣዮቹ 3 ወራት ውስጥ አገልግሎት ላይ ይውላሉ ብለዋል ቮልከር ቱርክ። በአሁኑ ወቅት በቱርክ በኩል በባህር ወደ ግሪስ ከሚሰደዱ ሰዎች መካከል ወደ 60 ከመቶ የሚጠጉት ሴቶችና ልጆች እንደሆኑ፣ ባለፈው መስከረም ወር ግን ሴቶችና ልጆች 27 ከመቶ ብቻ እንደነበሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የአፍሪካ ህብረት ልዑካን ቡድን በቡሩንዲው ግጭት የሚሳተፉ ወገኖችን ወደ ሰላማዊ ድርድር ለመግፋት በያዘው ጥረት ዛሬም የቡጁምቡራ ጉብኝቱን ቀጥሏል። በደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የሚመራው የህብረቱ ልዑካን ቡድን ከመንግሥት ከተቃዋሚና ከሲቪል ማኅበረሰብ መሪዎች ጋር ይገናኛል ተብሎ ይጠበቃል። የአፍሪካ ህብረት ልዑካን ቡድን በቡሩንዲ ጉብኝት የሚያደርገው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ለአስር ወራት የዘለቀውን የሀገሪቱን ግጭት ለማብቃት የዓለም አቀፉ ማኅበረሰብ ጥረት አካል የሆነውን ጉብኝት በዚህ ሳምንት መጀመሪያ ላይ ማድረጋቸውን ተከትሎ ነው። በዓለም አቀፉ የቀውስ አስወጋጅ ቡድን የማዕከላዊ አፍሪካ ፕሮጀክት ዳይሬክተር ሪቻርድ ሞሲፍ ሲናገሩ የአፍሪካ ህብረት ልዑካን ቡድን ለሁለቱም ማለት ለፕሬዚደንት ፒየር ኩሩንዚዛና ለቡሩንዲ ታጣቂ ተቃዋሚ መሪዎች ጠንካራ መልእክት እንዲያስተላልፍ ድርጅታቸው መጠየቁን አስረድተዋል። የልዑካኑ ቡድን ከሚያስተላልፋቸው መልእክቶች መካከልም ከቡሩንዲ ውጭ ድርድር ማካሄድና በግጭቱ የሚፈጸሙ ግድያዎች እንዲቆም የሚጠይቁ ይገኙባቸዋል። ቀደም ሲል በዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የተሞከረው የቡሩንዲ የሰላም ንግግር ውጤት ሳያስገኝ መቅረቱ ይታወቃል።
የዩናይት ስቴትስና ናይጄሪያ የአሜሪካ ወታደራዊ አማካሪዎች በናይጄሪያ ቦርኖ ክፍለ ግዛት ሊመደቡ በሚችሉበት ሁኔታ ላይ እየተነጋገሩ ናቸው። አንድ የዩናይት ስቴትስ ባለስልጣን ለባልደረባችን ጄፍ ሰልድን እንደተናገሩት ንግግሮቹ እየተካሄዱ ነው፣ ከውሳኔ ላይ ግን አልተደረሰም። ዘኒውዮርክ ታይምስ ጋዜጣ ዛሬ ሲዘግብ የአሜሪካውያኑ ምደባ ሀሳብ የቀረበው በአፍሪካ የዩናይት ስቴትስ ልዩ ጦር አዛዥ በሆኑት ከፍተኛ ወታደራዊ መኮንን በብርጋዲየር ጄኔራል ዶናልድ በዱክ መሆኑ ተጠቅሷል። በርካታ ቁጥር የሚኖራቸው አሜሪካውያኑ ወታደራዊ አማካሪዎች በቦርኖ ክፍለ ግዛት ዋና ከተማ በማዲጉሪ የሚመደቡት የናይጄሪያ ጦር ሰራዊት ጸረ ሽብር ውጊያ ስልቱን በተሻለ መንገድ እንዲነድፍ ለመርዳት ነው ሲል ጋዜጣው ጨምሮ አትቷል። ዩናይትድ ስቴትስ በአሁኑ ወቅት የቦኮ ሀራምን እንቅስቃሴ የሚከታተሉና በሰው አልባ አውሮፕላኖች ስምሪት ላይ የተሰማሩ 250 ወታደሮች ካሜሩን ውስጥ እንዳላት ይታወቃል።
በሶሪያ የተኩስ አቁም ስምምነት ይጀመራል ተብሎ በሚጠበቅበት በአሁኑ ወቅት የሩሲያ ጦር አውሮፕላኖች ክሬምሊን የአሸባሪ ድርጅቶች ሲል የጠራቸውን የሽምቅ ተዋጊዎች ጠንካራ ይዞታዎች በቦምብ መደብደባቸውን ቀጥለዋል። የተኩስ አቁም ስምምነቱን የሸመገሉት ሩሲያና ዩናይትድ ስቴትስ ናቸው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ለጋዜጠኞች እንደተናገሩት ሩሲያ በሶሪያ የሚገኙ የእስላማዊ መንግስቱንና ከአልቃይዳ ጋር ግንኙነት ያለውን የአልኑስራ ግንባር አሸባሪ ቡድኖች በቦምብ የመደብደብ ዘመቻዋን የመቀጠል እቅድ አላት። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶሪያ የተኩስ አቁም ስምምነቱ ዛሬ በሀገሪቱ አቆጣጠር ከእኩለ ሌሊት ጀምሮ ተግባራዊ እንደሚሆን እየተጠበቀ ባለበት ሁኔታ ሲናገሩ የሶሪያና ኢራቅን ጦርነት ማብቃት የእስላማዊ መንግሥት ነኝ በሚለው የአሸባሪዎች መረብ ላይ ድል ለመጎናጸፍ የሚያስችል አይነተኛ መሳሪያ ነው ብለዋል። ፕሬዚደንት ኦባማ ትላንት መንግስታቸው ከፍተኛ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ የተኩስ አቁሙ በሶሪያ ዘላቂ ሰላም ለማምጣት የሚያስችል ሁኔታን የመፍጠር አቅም ይኖረዋል ሲሉ በተጨማሪ አስረድተዋል።
ተቀናቃኝ ወገኖች ተኩስ ለማቆም የደረሱበትን ውሳኔ ሰላማዊ ድርድሩን በሐቀኝነት ያካሄዱ እንደው የሚፈትሽበት ይሆናል። ከዚህ ቀደም ቪየና ላይ የተደረሰው ስምምነት ግልጽ ነው። ይበልጥ ሁሉንም ወገን አሳታፊ የሚሆን በሕዝብ የተወከለ መንግሥት ለመመስረት የሚያስችል የሽግግር ሂደት ነው። ነጻ ምርጫ ማካሄድን ተከትሎ አዲስ ሕገ መንግሥት ይረቀቃል። በድጋሚ መግለጽ እፈልጋለሁ፣ ይሄ እኔ ያዋጣል ብዬ ያመንኩበት የሶሪያ መጻኢ ሁኔታ የተመለከተ የሽግግር ሂደት ባሻገር አልአሳድን አይጠቀልልም።
የሚጠበቀው የተኩስ አቁም በሀገሪቱ የፖለቲካ ሽግግርና መረጋጋት ሊያመጣ ይችላል። የእስላማዊ መንግሥት ነኝ ባይሆን የአሸባሪ ቡድን ስጋት ይቀንሳል ተብሎ በዩናይትድ ስቴትስና በዓለም አቀፍ የሶሪያ ድጋፍ ሰጪ ቡድኖች ይታገዛል። በመጨረሻም የዚምባብዌ ፕሬዚደንት ሮበርት ሙጋቤ 92ኛ ዓመት ልደታቸውን ነገ ቅዳሜ ያከብራሉ። ሥልጣን መልቀቃቸውን በተመለከተ ግን አንዲት እንኳ ፍንጭ አይታይም። ያም ሆኖ በእርሳቸውና በሀገሪቱ መጻኢ ሁኔታ ላይ ገዢው ዛኑ ፒኤፍ ፓርቲ የተከፈለ ይመስላል። ሙጋቤ ሁለቱ ለሥልጣን አቆብቁበው ፓርቲው ውስጥ እየተፋጩ ናቸው ሲሉ በስም የጠቀሷቸው ላኮስቴ የተባለው በምክትል ፕሬዚደንቱ በኤመርሰን ማንጋዋ የሚመራውና በባለቤታቸው በቀዳማዊት እመቤት ግሬስ የሚመራው ጂ 40 አንጃ ናቸው። በተጠቀሱት ግለሰቦች ላይ እስካሁን የተወሰደ እርምጃ ግን የለም። ለሰዓቱ ያለን ዜና በዚሁ ይጠቃለላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት እንቀጥላለን። አድማጮች አሁን ወደ ዕለቱ አብይ ርዕስ። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በትላንትናው ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ የተለያዩ ወገኖችን ከሰዋል። በጠቅላይ ሚኒስትሩ ንግግር ከተወነጀሉ ውስጥ የተወሰኑትንም ይዘናል።
አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ ኮሚቴ አባል፣ በትላንትናው ዕለት የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ አዲስ አበባ ላይ ለውጭ ጋዜጠኞች በሰጡት ጋዜጣዊ መግለጫ በአንዳንድ የኢትዮጵያ ክፍሎች ደረሱ ባሏቸው ሁከትንና የኃይል ድርጊቶችን በመፈጸምም የተለያዩ ወገኖችን በከሰሱበት በዚህ ንግግራቸው የኦሮሞ ፌዴራሊስት ኮንግሬስ በአሸባሪነት ከተፈረጁ ቡድኖች ጋር ሲሰሩ የነበሩ ግለሰቦች ሰርገው ገብተውበታል ሲሉም ወንጅለዋል።
ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል።
አቶ ጥሩነህ እንደሰሙት የኦፌኮ ከፍተኛ አመራር አባላት ተሳትፈዋል ያሉበትን በአሸባሪነት ከተፈረጁ ቡድኖች ጋርም የሚሰሩ ግለሰቦች ሰርገው ገብተውባቸዋል ይላሉ። ምን መልስ ይሰጣሉ ለዚህ?
በእውነቱ ኦፌኮ የተደራጀውና እየሰራ ያለው በሰላማዊ አግባብ ተደራጅቶ ከኢትዮጵያ ብሔራዊ የምርጫ ቦርድ ጽህፈት ቤት ሰርቲፊኬት ተቀብሎ በሰላማዊ መንገድ እየታገለ ህዝቡን ለስልጣን ለማብቃት የሚታገል ፓርቲ ነው እንጂ ከማንኛውም አሸባሪ ድርጅት ጋር ግንኙነት የለውም። እንዲሁም ደግሞ አባሎቻችን ከፍተኛ አመራር አባል የሚባል አንድም ሰው በምዕራብ ሸዋም ሆነ በምዕራብ አርሲ አካባቢ እሳቸው እንደተናገሩት አንድም በአሸባሪነት ወንጀል እዛ አካባቢ የተጠረጠረ እኛ የምናውቀው ሰው የለም። እውነቱን ነገር ለመናገር እኛ በሰላማዊ መንገድ ተደራጅተን እየታገን ነው። እስካሁን ድረስ ሁለት ነገሮችን እንቃወማለን። አንደኛ ጸረ ዲሞክራሲያዊነት ወይም አምባገንነትን እንቃወማለን። ሁለተኛ ደግሞ በሽብር ሁኔታ አንድም የህዝብ ንብረትም ሆነ የህዝብ ህይወት እንድጠፋ አንፈልግም። ስለዚህ የእኛ ፓርቲ ከአሸባሪነት ወገን ውስጥ የለበትም። ይልቅስ ሀቀኛ ተቃዋሚ ፓርቲ እንደ ኦፌኮ፣ የኦሮሞ ፌዴራላዊ ኮንግረስ የመሳሰሉትን ከሰላማዊ ትግል አካባቢ ለማራቅ ወይም ለማግለል ህዝባዊ አላማችንን በትክክል የተረዱ ኃይሎች ነገር ግን ለዲሞክራሲ ተገዢ ያልሆኑ ኃይሎች የሚለጥፉብን መጠሪያ እንጂ እውነቱን ነገር ለመናገር አንዳችም የኦሮሞ ፌዴራላዊ ኮንግረስ እስካሁን ድረስ ባለው ሁኔታ ከዚህ አሸባሪነት ከሚባለው ጋር ግንኙነት የለውም። እንዲያውም የአመራር አባሎቻችን ያለምንም ሁኔታ ያለምንም ነገር በአሸባሪነት ይታሰራሉ። እንግዲህ እኛ የምንረዳው በሀቀኝነታቸው ስለታመነባቸው ህዝቡን ስለሚያምንብን ይሄ ስም ብንለጠፍብን እንጂ ያ ያሰማነው ድምፅ አሁንም ደግመን የምናሰማው ነገር ቢኖር ህዝብ ለሚያቀርበው ሰላማዊና ህዝባዊ ጥያቄ ህጋዊ አግባብ ያለው መልስ እንድሰጥ ያለንን ፍላጎት ከማንጸባረቅ ውጪ ከአሸባሪነት ጋር አንዳች ግንኙነት የለንም። ይህንን እናረጋግጥላችኋለን።
የኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ በትላንቱ ንግግራቸው የኦሮሞ ነጻነት ግንባርንና ግንቦት ሰባትን እንዲሁም የኤርትራን መንግስት አስመልክቶም ይህን ብለው ነበር።
With regard to this particular incident, the Eritrean government is not only working with
ይህን ልዩ ሁኔታ በተመለከተ የኤርትራ መንግስት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን፣ ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለን።
ቶሌራ አደባ እባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነኝ። በትላንትናው ዕለት የወያኔ መንግስት በኦሮሚያ ውስጥ እየተካሄደ ያለውን ህዝባዊ አመጽ በተመለከተ በአቶ ጌታቸው ረዳ የተሰጠ መግለጫ እንዳለ ሰምቻለሁ። የተሰጠው መግለጫ ያለውን የህዝቡን አመጽ ሌላ አቅጣጫ ለማስያዝ የተደረገ ሙከራ ነው እንጂ ምንም የሆነ እውነታና ተጨባጭ እንትን የለውም። ለነገሩ እስካሁን ለምን እንደዘገዩ አላውቅም። ምክንያቱም ከበፊት ጀምሮ የሚታወቅ ነው፣ በሀገር ውስጥ የሆነ እንቅስቃሴ በሚደረግበት ጊዜ የማንኛውም እንቅስቃሴ ከሻቢያና ከሌሎች መንግስታት ጋር ማያያዙ የተለመደ ስለሆነ ነው። ነገር ግን በአጠቃላይ የዚህ ድምዳሜ ከመድረሳቸው በፊት በመጀመሪያ ደረጃ ህዝቡ ህጋዊ ጥያቄ በሰላማዊ መንገድ አንስቶ ጥያቄውን በሚያቀርብበት ጊዜ ከወያኔ መንግስት ባለስልጣናት የተሰጠው መልስ ወደዳችሁም ጠላችሁም ያሰብነውን ተግባራዊ እናደርጋለን የሚል የእብሪት መልስ ነበር። በዚህ ማስፈራሪያ ዛቻ ህዝቡ ትግሉን በመቀጠሉ ይሄ አላዋጣም በማለት የጠየቃችሁ ጥያቄ ህጋዊ ጥያቄ ነው፣ የመልካም አስተዳደር እጦት መሆኑን ተገንዝበናል ብለው ጥያቄውን እንፈታላችኋለን በማለት የገቡት ቃል ውሸት መሆኑን ህዝቡ ተረድቶ ጥያቄውን ቀጠለ፣ ትግሉን አፋፋም። በዚህም መንገድ ለማቆም ባለመቻላቸው ጥያቄ የህዝቡን ጥያቄ ለመመለስም ፍላጎት ስላልነበራቸው አሁን የህዝቡ ጥያቄ ከሌላ መንግስት ጋርና ከኦኤልኤፍ ጋር ለማያያዝ እየሞከሩ ናቸው። ይህ እንግዲህ በእኛ በኩል በኦሮሞ ነጻነት ግንባር በኩል የኦሮሞ ህዝብ ይህንን እንቅስቃሴ የጀመረው ስርዓቱ ያደረሰበት በደል የሚያደርስበት በደል ከአቅሙ በላይ ከሚሸከመው በላይ ስለሆነ ነው። በመሆኑም እንግዲህ ያለው መፍትሄ ኦነግም መወንጀል ወይንም ደግሞ የሻቢያ ተላላኪዎች ናቸው ብለው ያልተጨበጠ ነገርና ውሸት ከማለት ትክክለኛው መፍትሄ መሻት ትክክለኛ አቅጣጫ ይመስለኛል። ይህ ትግል ብሶት የወለደው ነው። በዚህ ብሶት ውስጥ ደግሞ የኦሮሞ ነጻነት ግንባር ህዝቡ ትግሉን እንዲቀጥል በበኩሉ የሚቻለውን ሁሉ ያደርጋል። ለዚህም ሲያስተምር፣ ሲያነቃ፣ ሲያደራጅ ነበር። ይሄ ግልጽ ነው፣ ወንጀል ሊሆን አይችልም። ስልጣን ላይ በመቆየታቸው የነበረውን ሁኔታ የዘነጉት ይመስላሉ እንጂ ለህወሀት ወይም ለወያኔ መንግስት ትግልን የትጥቅ ትግልን ህጋዊ አድርጎ የኦነግን የሚከለክል ህግ የለም። መፍትሄው ጠመንጃ አይደለም፣ ህዝብን መግደል፣ ማሰር፣ መደብደብ፣ ማዋረድ አይደለም። ቆም ብሎ የህዝቡን ጥያቄ መስማት፣ በህጋዊ መንገድ ያቀረበውን ጥያቄ፣ በሰላማዊ መንገድ ያቀረበውን ጥያቄ ሰላማዊ መልስ መስጠት ነው። ይህ ነው በእኛ በኩል ያለው እኮ።
በኮሚኒኬሽን ጽህፈት ቤት ሚኒስትሩ አቶ ጌታቸው ንግግር የተነሳው የአርበኞች ግንቦት ሰባት የውጭ ግንኙነት ኃላፊና የምክር ቤት አባል አቶ ነአምን ዘለቀ።
ይሄ እንግዲህ የተለመደው የወያኔዎች ባህሪ ነው። ጌታቸው ረዳም ያንኑ የሚያጠናክር ስቴትመንት ነው የሰጠው። ተከታትለነዋል። የራሳቸውን ወንጀል መንግስታዊ ሽብር በህዝብ ላይ የሚያደርሱትን ጥቃት ይህ ነው የማይባል ከፋሽስት ጣሊያን ያልተናነሰ ጭፍጨፋ ዛሬ በኦሮሞ ህዝብ ላይ በወጣቶች፣ በሴቶች፣ በህጻናት ልጆች፣ በእርጉዞች ላይ ሁሉ ጭፍጨፋ እያካሄዱ ይሄንን ጭፍጨፋቸውን ለመሸፈን እና የህዝብን ትኩረት አቅጣጫ ለማስለወጥ የሚያደርጉት መፍጨርጨር እንጂ ኦሮሞ ውስጥ የተነሳው በኦሮሞ አካባቢዎች የተነሳው የመብት የነጻነት የፍትህ ጥያቄ ነው። ይህንን ለማፈን በሚያደርጉት በአጋዜ በሚባለው ፋሽስታዊ ጨፍጫፊ ቡድናቸው በብዙ መቶ የሚቆጠሩ ዜጎቻችን ተገለዋል፣ ብዙ ሺህ ዜጎች ታስረዋል። ይሄንን ለመሸፈን የሚያደርጉት መፍጨርጨር ነው። ይህም ተብሎ ግን አርበኞች ግንቦት ሰባት ሙሉ በሙሉ በሙሉ ኃይሉ በሙሉ አቅሙ ይህንን ስርዓት ለማስወገድ ከኦሮሞ ህዝባችን ጋር ሆኖ ይታገለዋል። ወንጀለኞቹን ጌታቸው ረዳና መሰሎቹ በሙሉ ለፍርድ የሚቀርቡበት ጊዜ ሩቅ አይሆንም።
የኤርትራን መንግስት ባለስልጣናት ለማግኘት ያደረግነው ሙከራ እስካሁን አልተሳካም። ከአሁን ቀደም ግን ከዚህ በፊት የኤርትራ መንግስት የተሰጠውን ምላሽ በአጭሩ ላሰማ። ከአሁን በፊት እንደሚያደርጉት ሁሉ ሀገር ውስጥ ህዝባዊ ማዕበሉ ሲበረታባቸው የሚወረውሩት የተለመደ ባህሪያቸው ነው በማለት ውድቅ ሲያደርገው ቆይተዋል።
አራተኛ ወሩን የያዘው በኦሮሚያ የተለያዩ የዞን ከተሞች እየተካሄደ ያለው የተቃውሞ የቀጠለ ሲሆን በያቤሎ፣ በአሬሮ፣ በሂድሎላ፣ በጉጂ ዞን ሻኪሶ ከተሞች የተደረጉ ሰልፎች አብዛኞቹ ህገወጥ ናቸው፣ በአንዳንዶቹ ቦታዎች ደግሞ ከህዝቡ ጋር እየተነጋገርን ነው ሲሉ የወረዳና የዞኑ ባለሥልጣናት ለአፋን ኦሮሞ ዝግጅት ክፍላችን ገልጸዋል። በሌላ በኩል ደግሞ የሲዳማ አርነት ንቅናቄ አባሎቹ ከየሚሰሩበት እየተወሰዱ መታሰራቸውንና አሁን የት እንዳሉ እንደማያውቁ የፓርቲው ሊቀመንበር ዶክተር ሚሊዮን ቱማቶ ተናግረዋል። የዘገባዎቹን ዝርዝር ጽዮን ግርማ ይዛለች።
በቦረና ዞን በያቤሎ፣ በአሬሮ፣ በሂድሎላና በጉጂ ዞን ሻኪሶ ከተማ ትናንትና ከትናንት በስቲያ የተቃውሞ ሰልፍ መደረጉን ምንጮች ከስፍራው ገልጸዋል። የኦሮሚያ የመሬት ባለቤትነት መብት ይረጋገጥ፣ ይሄ መንግስት አይወክለንም፣ የታሰሩ ይፈቱ፣ ስለተገደሉት ካሳ ይከፈል የሚሉና ሌሎች መፈክሮችን በማሰማት ተቃውሟቸውን ሲያቀርቡ እንደነበር በሰልፉ ላይ የነበሩ ተሳታፊዎች ለአሜሪካ ድምጽ ተናግረዋል። በሚዮ ወረዳ ሂሉ ሎላ ከተማ በተደረገው ሰልፍ ላይ የአጋዚ ወታደር እምባስ መጪ ጢስና ጥይት በመተኮስ ሰልፉ እንዲበተን ካደረጉ በኋላ በርካታ ሰዎችን ማሰራቸውን የአይን እማኝ ነኝ ያለና ስሙ እንዲጠቀስ ያልፈለገ አስተያየት ሰጪ ተናግሯል።
ከትናንት በስተያ ጠዋት ከሁለት ሰዓት ጀምሮ ከፍተኛ የህዝብ እንቅስቃሴ ነበር። ተማሪዎቹና ነዋሪውም ናቸው የወጡት። በቦታው የነበሩት የአጋዚ ወታደሮች በርካታ ሰዎችን ደብድበው አስረዋል። ከዩኒቨርሲቲ ለእረፍት የመጡ ሰዎችም ታስረዋል።
ይህ ነዋሪ በአይኑ ግምት ከ10 እስከ 15 ሰው እንደታሰሩ ተናግሯል። በሰልፈኞቹ ላይ የእንባ አምጪ ጢስና ጥይት መተኮሱን፣ በርካቶች መደብደባቸውንና መታሰራቸውን በመጥቀስ ጥያቄ ቀረበላቸው። የወረዳው አስተዳዳሪ አቶ ጀንበሩ አበራ ሲመልሱ
ሰላማዊ ሰልፍ የሚባለው ሕገ መንግሥታዊ ሥርዓት ሲሟላ ነው። ይሄ ግን ረብሻ ነው። በዚህ ወረዳ ትናንት በግለሰቦች ቤት ላይ ድንጋይ ሲወረውሩ ነበር፣ ሌላም አድርገዋል። ረብሻ ሲነሳ ግን የጸጥታ ኃይሉ ሰላም የማስከበር ኃላፊነት አለበት። የታሰሩም ሊኖሩ ይችላሉ።
በተጨማሪም የያቤሎ ከተማ ነዋሪዎችና ተማሪዎች ከትናንት በስቲያ የተቃውሞ ሰልፍ በማካሄድ የኦሮሞ የመሬት ባለቤትነት መብት ይረጋገጥ፣ ለሞቱት ካሳ ይከፈል፣ የታሰሩት ይፈቱ የሚሉ መፈክሮችን ይዘው ተቃውሞ ሲያሰሙ በርካታ ሰዎች መታሰራቸውንና መደብደባቸውን ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል አስተያየት የሰጡ ሰዎች ተናግረዋል። ይህንኑ በተመለከተ የዞኑ የኦህዲድ ባለስልጣናት አንዱ የሆኑት አቶ ጉዮ ጋልጋሎ ሲመልሱ
ሂዲ ሎላ፣ አሬሮና ያቤሎ የተወሰኑት ተማሪዎችና ሰልፍ ለመውጣት አስበው ነበር። ከሕዝቡ ጋር በተደረገው ስብሰባ ግን የያቤሎ ተማሪዎች የውሃና የመብራት ጥያቄ ተመልሶላቸዋል። የመማር ማስተማር ሂደቱም ቀጥሏል።
በተያያዘም በጉጂ ዞን ሻኪሶ ከተማ ተማሪዎች ሰልፍ ለመውጣት ሲጠይቁ ፍቃድ ባለማግኘታቸው ተቃውሟቸውን ይዘው አደባባይ መውጣታቸውንና በታጠቁ የመከላከያ ሰራዊት አባላት ድብደባ ደርሶባቸው እንደተበተኑ በሻኪሶ ከተማ ነዋሪ የሆነ አስተያየት ሰጪ ገልጾልናል።
አድማ በታኞችና የፌዴራል ፖሊስ ኃይል አባላት መጥተው ተማሪዎችን ሲደበድቡ ነበር። በርካታ ተማሪዎች ደብድበውና ሰባብረው ወደ እስር ቤት ወሰዱ። እስካሁን 19 ሰዎች እስር ቤት ይገኛሉ።
ይህንኑ በተመለከተ አስተያየት እንዲሰጡ የተጠየቁት የሻኪሶ ከተማ አስተዳደር አቶ ወዴሳ ዋቆ
በአሁኑ ወቅት በተለያየ አቅጣጫ እየተገነዘብን ያለነው በክልሉ እየተካሄደ ያለው ችግር መፍጠር፣ የተለያዩ አካላትን መልእክቶች ማስተላለፍ፣ በሰው ሕይወትና በንብረት ላይ ጉዳት ማድረስ ስለሆነ ሰልፉን አልፈቀድንም።
የአፋን ኦሮሞ ቋንቋ ዝግጅት ክፍል ያነጋገራቸው አብዛኞቹ አስተያየት ሰጪዎች በበኩላቸው ሰልፈኞቹ ጥያቄያቸውን ይዘው ወደ አደባባይ የወጡት ምላሽ ለማግኘት እንደሆነ ይገልጻሉ። በሌላ በኩል የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቱማቶ በማይታወቅ ምክንያት አባላቶቻቸው እንደታሰሩባቸውና የት እንደደረሱ እንደማያውቁ ተናግረዋል። ዶክተር ሚሊዮንን ማምሻውን አግኝቼ አነጋግሬያቸው ነበር። ዶክተር ሚሊዮን ቱማቶ በጣም እናመሰግናለን። የሲዳማ አርነት ንቅናቄ ወይም ሲያን ሊቀመንበር ናቸው። አባላቶቻችሁ እንደሚታሰሩባችሁና የደረሱበት እንደማይታወቅ መግለጻችሁን ሰምተናል። ለምንድን ነው አባሎቻችሁ የሚታሰሩት?
እኛ እንግዲህ ምንም የምናውቀው ነገር የለም፣ ግን የሲዳማ አርነት ንቅናቄ ሲያን ህጋዊ በሆነ መንገድ እየተንቀሳቀሰ ህገ መንግስቱ በሚፈቅደው መሰረት እየተንቀሳቀሰ ሰላማዊ ትግል እያደረገ የሚገኝ ድርጅት ነው። ግን ሆኖም በአሁኑ ሰዓት እኛ በማናውቀው ሁኔታ ጉዳዩን በውል ለይተን በማናውቀው ሁኔታ የሲአን አመራር አባላት፣ ሌሎች አባላት ደጋፊዎቻችሁ ጭምር ያው እየታሰሩ ነው የሚገኙት። ሌሎቹ ያው የተለያየ አካባቢ ራሳቸውን ሰውረዋል። ወከዋው እንግልቱ በጣም በከፍተኛ ደረጃ እያየለ በየመጣበት ሁኔታ ነው ያለው በአሁኑ ሰዓት።
ማን ማን ታሰሩባችሁ? ማን ማን ጠፉባችሁ?
እዚሁ ሲዳማ ውስጥ ነው። አዋሳ ደሳለኝ የተያዘው እንግዲህ ሶዶ ዩኒቨርሲቲ ውስጥ መምህር ናቸው፣ ፕሮፌሰር ናቸው። ሁለተኛ ተሾመ ደበበ በንሳ የሚባል የሲዳማ አንዱ ወረዳ ነው፣ እዛ ከዛ ነው የተያዘው። ሹራ ቻቻራ የሚባለው ከአዋሳ ነው የተያዘው። ደባሳ ዳከ የሚባለው ከቱላ ክፍለ ከተማ አዋሳ ነው የታሰረው። ግሼ አማዶ የሚባለው ከአሮሬሳ ወረዳ ሲዳማ ዞን ነው የታሰሩት። ይህ የሆነ እንቅስቃሴ ነው እያደረግን ያለ ነው። ስራዎችን በምንም አይነት ሁኔታ ምንም አይነት ሁከት የተፈጠረበት በምንም አይነት ለሰከድም ያህል በሌለበት ሁኔታ ነው እነዚህ ካሉበት ከሚሰሩበት ቦታ ነው ታፍነው ተገደው ታፍነው የት እንደደረሱ እኛ እስካሁን በማናውቀው ሁኔታ ያለው ሁኔታ ይሄ ነው የሚወስደው።
ኦኬ፣ ስለዚህ መታሰራቸውንም አታውቁም ማለት ነው?
ታስረዋል። ያው ቤቶቻቸውን አንዳንዶቹ እንደውም ከነ ባለቤታቸው ታስረው እንደገና ባለቤቶቻቸው የተመለሱበት ሁኔታ ነው ያለው። መታሰራቸውም ቤተሰብም አካባቢ ያውቃል። ካሉበት አካባቢ አዋሳ አካባቢ አስገቧቸው፣ የሆነ ጣቢያ አስገቧቸው። በነጋታው ሲጠየቁ የሉም ነው የተባሉት እና ስንጠይቅም አዋሳ ከተማ አስተዳደር፣ ሲዳማ ዞን አስተዳደር፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት አስተዳደር ጽህፈት ቤት ሁሉ አመልክተን እኛ አናውቅም ነው እየተባል ነው።
ለዚህ ጥያቄ ምላሽ እንዲሰጡን ማምሻውን የሲዳማ ዞን አስተዳደር ኃላፊ አቶ አክሊሉ አዱላ ጋር የክልል ምክር ቤት ተጠሪ አቶ ታመነ ተሰማና ሌሎች ባለስልጣናት ጋር ስልክ ደውለን ምላሽ ለማግኘት ሙከራ ብናደርግም ስልካቸው ባለመስራቱ ምክንያት ልናካትት አልቻልንም።
ወደ ቀጣዩ የመጽሔት ትንታኔ ርዕስ እንለፍ። በእስር ላይ የሚገኙት የተቃዋሚ ፓርቲ መሪዎች አመራር አባላት ለአቃቤ ሕግ በጽሁፍ የቀረበ አስተያየት ከማረሚያ ቤት እንዳይወጣ ታገደ። የፌዴራሉ ይግባኝ ሰሚ ፍርድ ቤት ዛሬ በዋለው ችሎት አስተያየቶቹ ምንም አይነት ለውጥ ሳይደረግባቸው እንዲቀርቡ በማዘዝ ተለዋጭ ቀጠሮ ሰጠ ይላል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በበኩሉ እነ አቶ ዘላለም ወርቅ አገኘው ባቀረቧቸው ማመልከቻዎች ላይ ለመወሰን ተለዋጭ ቀጠሮ መስጠቱን ጠቅሶ መለስካቸው አምሃ ተከታዩን ዘገባ አድርሶናል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ሲል በሰጠው ትዕዛዝ መሰረት በዛሬው ችሎት ይጠበቅ የነበረው አምስቱም መልስ ሰጪዎች ማለትም እነ አቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሰሎሞን አቃቢ ሕግ ከብሔራዊ መረጃና ደህንነት መስሪያ ቤት ባቀረበባቸው ማስረጃ ላይ አስተያየቶቻቸውን በጽሑፍ ለፍርድ ቤቱ ለማቅረብ ነበረ። ባለፈው ሳምንት ከእስር የተፈቱት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌው በአቃቤ ሕግ ማስረጃ ላይ አስተያየታቸውን በስምንት ገጾች አካተው ያቀረቡ ሲሆን ሌላው ከእስር ተፈቺ አቶ አብርሃም ሰለሞን ግን ከእርሳቸው የሚጠበቅ መልስ ስላልነበረ ምንም ጽሑፍ አላቀረቡም። ከቃሊቲ ማረሚያ ቤት የሚመላለሱት የቀድሞ የአንድነት አመራር አባል አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ እና የሰማያዊ ፓርቲ አቶ የሸዋስ አሰፋ በጽሑፍ ያዘጋጇቸው የራሳቸው አስተያየት ማቅረብ እንዳልቻሉ ለፍርድ ቤት ገልጸዋል። መልስ ሰጪዎቹ ለፍርድ ቤቱ እንዳስረዱት የማረሚያ ቤቱ አስተዳደር ከአስተያየት ጽሑፎቻችን ኢህአዴግ፣ ሰማያዊ ፓርቲ፣ የደህንነት መስሪያ ቤት እና የመሳሰሉት ስሞች ካልወጡ ወይንም ካልተሰረዙ በስተቀር ጽሑፎቹን እንዳይወጡ በማዘዙ ምክንያት ነው። ፍርድ ቤቱ የመልስ ሰጪዎቹን ማብራሪያ ካዳመጠ በኋላ በቀረቡት አስተያየቶች ማንኛውንም የማስተካከል ስራ ሊሰራ የሚችለው ፍርድ ቤቱ ብቻ እንደሆነ ገልጾ ማረሚያ ቤቱ ይህ ስራ ድርሻው አለመሆኑን ለተወካዩ ገልጾለታል። ስለሆነም የመልስ ሰጪዎቹ አስተያየት ከማረሚያ ቤቱ ምንም አይነት ማስተካከያ ሳይደረግበት እንዲወጣ ትዕዛዝ ሰጥቷል። የካቲት 22 ቀን 2008 ዓ.ም መልስ ሰጪዎቹ የአስተያየት ጽሑፎቻቸውን ይዘው እንዲቀርቡም ተለዋጅ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ ዕለት በችሎት ይፋ እንዳደረገው የመልስ ሰጪዎቹን አስተያየቶችን ከተቀበለ በኋላ ሁለቱን ወገኖች እንደማያከራክር ገልጾ በቀጥታ ውሳኔው እንደሚሰጥ አስታውቋል። አቃቤ ሕግ እነዚህን ፍርድ ቤት በነጻ ያሰናበታቸውን አምስት ሰዎች በነዘላለም ወርቅ አገኘው ክስ መዝገብ በሽብር ወንጀል ክስ መስርቶባቸው ከአንድ ዓመት ተኩል በላይ በእስር ቤት መቆየታቸው ይታወሳል። በሌላ በኩል ደግሞ ከትናንት በስቲያ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረቡት ነዘላለም ወርቅ አገኘው ዳኛ ባለመሟላቱ ምክንያት በተያያዘ ጉዳይ ላይ ብይን ለመስጠት ሳይችል ቀርቷል። አንደኛው ተከሳሽ አቶ ዘላለም ወርቅ አገኘው በእለቱ ለፍርድ ቤቱ እንዳመለከቱት በምስክርነት እንዲቀርቡላቸው የጠየቁት አቶ አንዳርጋቸው ጽጌ በእስር በኢትዮጵያ ውስጥ እንዳሉ እየታወቀና ፍርድ ቤቱም ትዕዛዝ እየሰጠ እስከ ዛሬ እንዳልቀረቡ ገልጸዋል። ስለሆነም በምስክርነት የቆጠሯቸው መቅረብ እንደማይችሉ በማመን ከዚህ በኋላ በምስክርነት እንደማይፈልጓቸውና አቃቤ ሕግ ከሳቸው ጋር በማያያዝ ያቀረበባቸውን የክስ ጭብጥ እንዲሰረዝላቸው ጠይቀዋል። የቀሩት ተከሳሾች ማለትም እናቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ምስክሮቻቸውን አሰምተው ያጠናቀቁ በመሆኑና አንደኛ ተከሳሽ በምስክርነት የቆጠሯቸው አቶ አንዳርጋቸው ጽጌ መቅረብ ስላልቻሉ የእነሱም ውሳኔ መጓተቱ ትክክል እንዳልሆነ አስረድተው አፋጣኝ ፍትህ እንዲሰጣቸው ጠይቀዋል። ፍርድ ቤቱም በዕለቱ ዳኞች አለመሟላታቸውን በማስታወስ በቀረቡት ማመልከቻዎችና እንዲሁም በዚሁ መዝገብ ቀደም ሲል ፍርድ ቤቱ በነጻ ካሰናበታቸው ተከሳሾች መካከል እናቶ ዳንኤል ሽበሺ፣ አብርሃ ደስታ እና የሸዋስ አሰፋ ፍርድ ቤትን በመድፈር የተፈረደባቸው ፍርድ እጃቸው ከተያዘበት ጊዜ ጀምሮ ይቆጠር ወይስ ወንጀሉን ከፈጸሙበት ጊዜ ጀምሮ በሚለው ላይ ውሳኔ ለመስጠት ለየካቲት 25 ቀን 2008 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሌሎች ዝግጅቶቻችን ከማለፋችን በፊት አሁን የደረሰን ዜና አለ። ምዕራብ አርሲ ውስጥ የካቲት 5 2008 ዓ ም ከአጄ ከተማ ወደ ሻሸመኔ ሙሽሮችን አሳፍሮ ይጓዝ በነበረ መኪና ላይ የቅስቀሳ ዘፈን አሰምታችኋል በሚል የአካባቢው ፖሊስ ተኩስ ከፍቶ አራት ሰዎችን ማቁሰሉን፣ ሙሽሮቹም ተደናግጠው ወደ ጫካ መሸሻቸውንና ከሁለት ቀናት በኋላ መገኘታቸውን ቃላቸውን ለቪኦኤ የሰጡ የአካባቢው ነዋሪ ተናግረዋል። የአካባቢው ህብረተሰብ ድርጊቱን በመቃወም በማግስቱ ትልቅ ተቃውሞ አሰምቷል። በጸጥታ ኃይሎችና በነዋሪው መካከል በተፈጠረ ግጭትም የመንግስቱ ኃይል አባላት የነበሩ አምስት ወይም ስድስት ሰዎችን ጨምሮ የብዙ ሰው ሕይወት መጥፋቱንና 11 የሚሆኑ ሲቪሎች መቁሰላቸውን በዓይኔ አይቻለሁ ብለዋል እኚሁማኝ። ያለን ዜና ይሄ ነው።
ሌላ ቀደም ብለን በዜና ዘገባው ያቀረብነው አንድ ዝርዝር ዘገባ ይዘን ቀርበናል። የኢትዮጵያ የድንበር ከተማ የሞያሌ ነዋሪዎች ሰሞኑን በኮሌራ በሽታ እየተቸገሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። እንደ ነዋሪዎቹ ይህ ችግር ከተቀሰቀሰበት ጊዜ አንስቶ አንድ አዛውንትና አንድ ህፃን ህይወታቸው ሲያልፍ፣ አንዲት ነፍሰ ጡር እናት ጽንሷ በዚሁ በሽታ ሳቢያ መጨንገፉን ተናግረዋል። የሞያሌ ከተማ ጤና ጣቢያ ኃላፊ አቶ ቦሩ ሁቃ ችግሩ መከሰቱን አምነው ነገር ግን የሰው ህይወት አልፏል የተባለውን አስተባብለዋል። ችግሩ ጋምቦ በመባል ከሚታወቅ ቦታ ወደ ሞያሌ ከተማ መጣ ያሉት አቶ ቦሩ በተለይ በሞያሌ ከተማ 01ና 02 ቀበሌዎች ችግሩ በስፋት ታይቶ እንደነበርም አመልክተዋል። በአሁኑ ወቅትም በቁጥጥር ስር ውለዋል ብለው ሲናገሩ፣ ነዋሪዎች ግን አሁንም በሽታ ሰዎችን ለአደጋ በማጋለጥ ላይ ነው ይላሉ። ዘገባው እንሆ።
የሰማችሁት አንድ ስማቸው እንዳይጠቀስ የጠየቁ የሞያሌ ከተማ ነዋሪ የተናገሩትን ነው። ነዋሪው እያሉ ያሉትም ይህ በሽታ ሲከሰት ለሁለተኛ ጊዜ ነው። በሽታው መጀመሪያ የታየው በኬንያ ድንበር ውስጥ ሲሆን የኬንያ መንግስትም ወዲያው በወሰደው እርምጃ በጊዜው በሽታውን ተቆጣጥሮ ነበረ። ነገር ግን በሽታው ወደ ኢትዮጵያ ሞያሌ ተዛምቶ አሁንም ነዋሪዎችን በመጉዳት ላይ ነው። መንግስትም እስካሁን በቂ እርምጃ አልወሰደም በማለት ይናገራሉ። እኚህ የሞያሌ ነዋሪ እንደነገሩን ከሆነ ስካውን ድረስም በተለይ በኢትዮጵያ ሞያሌ ሆነታው ከለሳምንታት በላይ መቀየቱን በአሁኑ ወቅትም ብዙ ሰዎች በሞያሌ በሚገኘው ፉሌሳ ሆስፒታልና በሞያሌ ጤና ጣቢያ መታከም ላይ መሆናቸውን ይናገራሉ። በዚህ ተከስተዋል በተባለው ኮሌራ በሽታ ምክንያትም ስማቸው እጅ ወጀራ የሚባሉ የ70 አመት አዛውንትና አንድ የ5 አመት ህጻን ልጅ ህይወታቸው ሲያልፍ አንድ የ7 ወር ነፍሰ ጡር ሴት ደግሞ ጽንሷ መውረዱን እኚው የሞያሌ ነዋሪ ለአሜሪካ ድምጽ ተናግሯል። ይህ በሽታ የተነሳው ከሞያሌ በቅርብ ርቀት በሚገኘው ጋምቦ በመባል የሚታወቅ ቦታ እንደሆነ የሞያሌ ጤና ጣቢያ ኃላፊ የሆኑት አቶ ቦርሁካ ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ መጠይቅ ተናግሯል። የበሽታው መንስኤ የንጽህና ጉድለት መሆኑን ኃላፊው ይናገራሉ።
ይህ ወረርሽኝ በኬንያ ውስጥ ከተከሰተ ከ8 ወራት በላይ አስቆጥሯል። ጋምቦ አካባቢ የሚሰሩ ሰዎች ላይ ምልክቱን ማየት ጀመርን። ከዚያ ወደ ሞያሌ ራሱ ያመጡት እነርሱ ናቸው። በአሁን ወቅት ግን ከቁጥጥር ውጪ ነው የሚባል አጣዳፊ የተቅማጥና የትውከት በሽታ የለም።
አቶ ቦሩ ይህን ይበሉ እንጂ አቶ ዘገየ የሚባሉ የሞያሌ ከተማ ነዋሪ እንደሚሉ ግን አሁንም በሽታው የነዋሪዎቹ ጤንነት ላይ አደጋ ጋርጧል።
በሽታው አሁንም አለ በከተማችን። በተለይ በ02 ቀበሌ ውስጥ በቀን ቢያንስ ከ10 እስከ 15 ሰዎች ነው ወደ ሕክምና ጣቢያ የሚሄዱት። ከኔ ጎረቤት ራሱ አንድ ሰው በአምቡላንስ ወደ ጤና ጣቢያ ወስጄ አሁን እዚያ ነው ያለሁት።
የሞያሌ ከተማ ነዋሪዎች በዚህ በሽታ ምክንያት የሰው ሕይወት ጠፍቷል በማለት ሲናገሩ፣ የሞያሌ ጤና ጣቢያ ኃላፊው አቶ ቦሩ ሁቃ ግን ይህንን መረጃ አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ37 ያመለክታል። ዝግጅቶቻችን እስከ 4 ሰዓት ይቀጥላሉ። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። አሁን ቀዳሚው ዝግጅት ይቀጥላል። የህሊና እስረኞች ይፈቱ በሚል ርዕስ የተከፈተ ዘመቻ ትላንት ሐሙስና ከትላንት በስቲያ በፌስቡክና በትዊተር ተካሂዷል። ዘመቻውን ያካሄዱት በአውሮፓ በአሜሪካና በኢትዮጵያ የሚገኙ ወጣቶች ሲሆኑ ሐሳባቸውን በመጻፍና በተለያዩ መንገዶች በማንጸባረቃቸውና በፖለቲካ እንቅስቃሴ ውስጥ በሰላማዊ መንገድ በመሳተፋቸው ብቻ የታሰሩ ኢትዮጵያውያን እንዲፈቱ የሚጠይቅ ነው። ስዊዘርላንድ በሚገኘው ኒውሻትል ዩኒቨርሲቲ ተመራማሪው ዶክተር ተድላ ደስታ ዘመቻውን ካስተባበሩት አንዱ ናቸው። ጽዮን ግርማ አነጋግራቸዋለች።
ሃሽታግ አሁን በፌስቡክና በትዊተር እንዲሁም በማህበራዊ ድረገጾች ላይ ማንኛውም ሰው ያነሳው ጉዳይ አትኩሮት እንዲያገኝለት የሚጠይቅበት በማህበራዊ ሚዲያ ላይ እየተለመደ የመጣ አሰራር ነው። እሮብ እና ሐሙስ የካቲት 16ና 17 ወጣት ኢትዮጵያውያን ይህን መንገድ ተጠቅመው በግፍ የታሰሩ ጓደኞቻችን ይፈቱ፣ ሁሉም የህሊና እስረኞች በምርመራና በቀጠሮ ላይ ያሉ እንዲሁም ክስ ተመስርቶባቸው ፍርድ ቤት የሚመላለሱ ያለምንም ቅድመ ሁኔታ ይፈቱ ሲሉ ለመንግስት ጥሪ አቅርበዋል። ከኢትዮጵያ መንግስት ጋር የሚሰሩ አካላትም ጉዳዩን ተረድተው ተጽዕኖ በመፍጠር እስረኞቹን እንዲያስፈቱ ሲጎተጉቱ ውለዋል። በኢትዮጵያ ቆይታው በተለያዩ ሚዲያዎች ላይ ይሰራ ነበር። ደብረሃን በተሰኘው የጡመራ መድረክ ላይ ከጓደኞቹ ጋር በመሆን ይጽፍም ነበር። አሁን ስዊዘርላንድ በሚገኘው ኒው ቻተል ዩኒቨርሲቲ ተመራማሪ ፌሎ ነው ዶክተር ተድላ ደስታ። እርሱና ጓደኛው ዘላለም ወርቅ አገኘው በአንድ የጡመራ መድረክ ላይ ይጽፉ እንደነበር ይናገራል። ስለ ጽሁፎቻቸው ይዘት ሲናገርም
ትልቅ ሚዲያ የመሆን ምን አይነት አይደለም፣ ዝም ብሎ በቃ የምንውላቸውን ውሏችንን ወይ የፖለቲካ የሰማናቸውን ወይም ደግሞ የተማርናቸው ነገሮች አፍሪካ ውስጥ ባለ ኮንቴክስት ብንጽፈው እንዴት ይሆናል፣ የሆነ የሶሻል ፕሮብሌም ቢገኝ እንዲህ እና ከዚህ ውጭ ምንም አላማም የለውም ተራ እንደ ብሎግ በቃ ነው። እና
በ2006 ግን ባልተገመተ ሁኔታ ጓደኛው ከነ ቤተሰቦቹ ተሰብስቦ መታሰሩን ሲሰማ ጉዳዩ ሌላ ይሆናል በሚል ገምቶ እንደነበርና ከአራት ወራት ቆይታ በኋላ በጋዜጣ ላይ ስለ ክሱ እንዳነበበ ይገልጻል።
ተድላ ደስታ የሚባለው የግንቦት 7 አመራር ይላል። እንግዲህ እኔ ምንም በፖለቲካ ፓርቲ አባልም አይደለሁም አመራር ከሆነው ጋራ በኢንተርኔት ይገናኙ ነበር። ስማቸውን ቀይረው መንግስት የመገልበጥ ዓላማ ነበራቸው። የግንቦት ሰባት አባል ሆኗል ይላል ዘላለምን። በሶሻል ሚዲያ በመጠቀም ኢትዮጵያ ውስጥ ማህበራዊ ለውጥ እንዴት እንደሚመጣ ተወያይተዋል ይላል። እና ገንዘብ ተልኮለትም የአረብ ስፕሪንግ ወይም የአረብ ጸደይ የሚባለውን አይነት ነገር ኢትዮጵያ ውስጥ እንዲከሰት ሰዎችን ይመለምል ነበር ይላል።
በዚህ ክስ በጣም ነበር የተገረምኩት። እኔና ዘላለም አድርገነው አይደለም አስበነው የማናቀው ነገር በክሱ መጣ። ከዚህ በተጨማሪም ዘላለም የኢንተርኔት ስልጠና ለመውሰድ አመልክቶ የነበረውን መረጃ በመጥቀስ የሽብር ክስ ቀርቦበት እርሱና ጓደኞቹ ፍርድ ቤት በመመላለስ ላይ እንደሚገኙ የሚናገረው ዶክተር ተድላ ዘላለምን ጨምሮ ዮናታን ወልዴ፣ ባህሩ ደጉ፣ በአጠቃላይ ሁሉንም የፖለቲካ እስረኞች መንግስት እንዲፈታ የሚጠይቅ ዘመቻ እንደነበረ ይገልጻል። እነዚህ እስረኞች ይላል
ከሶስት ቀን በኋላ 600 ቀን ይሞላቸው ሶስቱ እና ያለ ፍትህ ዘላለም ማስተርስ ዲግሪው ሊጨርስ አንድ አመት ሲቀረው ነው ያሰሩት። ስለዚህ ትምህርቱም ኦልሬዲ ቀርቷል ማለት ነው እና ህይወታቸውንም በየቀኑ ጊዜያቸውንም ወጣትነታቸውንም እያጡ ነው ማለት ነው፣ እየጨረሱ ነው። ስለዚህ እዚህ ላይ ትኩረት አድርገን ነበረ ትዊት እናደርግ የነበረው።
ወጣቶቹ በመታሰራቸው ምክንያት ከሚያልፈው የወጣትነት ዘመናቸው ከሚስተጓጎለው ህይወታቸው በተጨማሪም ከተፈቱም በኋላ ስለሚደርስባቸው መከራ የሚናገረው ዶክተር ተድላ በሀሽታግ ዘመቻው የተነሱት ነጥቦችን ሲዘረዝር
እነ ዘላለም ይፈቱ፣ ጋዜጠኞች ይፈቱ፣ የህሊና እስረኞች ይፈቱ የሚሉ ጥያቄዎች ናቸው ያሉት እና ያው ይሄ በአንድ ወገን ብቻ አይደለም፣ ሁሉም ኢትዮጵያ ውስጥ ያለ እንግዲህ ይሄ በዚህ ጉዳይ የተነካ ሁሉ የሚያካትተው ነው። ተሳትፈዋል በጣም ብዙ ሰዎች
በዚህ ዘመቻ። ስለታሰሩ ሰዎች መረጃ፣ ስለታሰሩበት ሁኔታ፣ ስለደረሰባቸውና እየደረሰባቸው ስለሚገኘው ድብደባና እስራት ከራሳቸው ከእስረኞቹ የወጡ ጽሁፎችን በማተም ግፊት ሲያደርጉ እንደነበር ገልጿል።
ትኩረት ብቻ አይደለም እሱን ያሰሯቸው ሰዎች እንዲፈቷቸው ብዙ ሰው ጥያቄ እያቀረበ እንደሆነ ፒቲሽን እንደማለት ነው፣ ፊርማ እንደማሰባሰብ ማለት ነው። እና ልዩነቱ ይሄ ምንድን ነው? ፊርማው የሚታይ ነው፣ በግልጽ የሚሰበስበውም ሰብሳቢውም አስተባባሪውም ይታያል፣ ህዝቡ ያየዋል። እነዚህ ትዕዛዞቹም በደንብ ያዩታል እና ተጽዕኖ መፍጠር ይችላል። ተጽዕኖ ደግሞ ቀጥታ የፖለቲካ ብቻ ሳይሆን ተዘዋዋሪም ተጽዕኖ አለ።
መንግስት የታሰሩት ወንጀል ስለሰሩ እንጂ ስለ ጻፉ አይደለም ማለቱን በመጥቀስ ወንጀል ከሰሩ ለምን ይፈቱ ትላላችሁ በሚል ላቀረብኩለት ጥያቄ
ቸው የምንለው ወንጀለኞች ስላልሆኑ ነው፣ ወንጀል ስላልሰሩ ነው። የትምህርት እድል ለማግኘት በመሞከር ተከሰዋል። ይሄ ጥፋት አይደለም እያለ ነው ፍቷል።
ይህ ዘመቻም እስረኞች እስካልተፈቱ ድረስ በየጊዜው እንደሚቀጥል ዶክተር ተድላ ደስታ ገልጿል።
ተከታዩም ዘገባ እዚያው አዲስ አበባ ይመልሰናል። ለመጀመሪያ ጊዜ ክትባት ላይ ትኩረት በማድረግ ሰሞኑን በአዲስ አበባ የተካሄደው የአፍሪካ ሚኒስትሮች ጉባኤ በትላንትናው ዕለት ተጠናቋል። በአህጉሪቱ ከሚገኙ 5 ህጻናት አንዱ የክትባት አገልግሎት እንደማያገኝ የተገለጠበት ይህ ጉባኤ ወደፊት የተሻለ ለመስራትም ቃል የተገባበት ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። የኢትዮጵያ ክትባትን ከማዳረስ አንጻር ከአፍሪካ አማካይ ቁጥር በተሻለ ሁኔታ ላይ እንደምትገኝ የጤና ጥበቃ ሚኒስቴር ዴኤታ ጽህፈት ቤት ኃላፊና አማካሪ ዶክተር ታዬ ቶሌራ ያስረዱበትን እንሆ ይዞ ቀርበዋል።
በኢትዮጵያ ያለው ነባራዊ ሁኔታ ያው ኢትዮጵያ የምዕተ ዓመቱንም የልማት ግቦች የህጻናትን ሞት በመቀነስ በኩል ካሳኩት ጥቂት ሀገሮች አንዷ ናት። እንደምታውቀው ከ1990 እንደ ኤሮፓውያን አቆጣጠር እስከ 2015 እንደ ኤሮፓውያን አቆጣጠር ከሁለት ሶስተኛ በላይ ነው የህጻናትን ሞት መቀነስ የቻለችው ኢትዮጵያና
ስንት ነበረ? አሁን ስንት ደረሰ?
አሁን ያለበት ደረጃ ወደ 64 ከ1000 ህጻናት ይሞታል አሉ።
አምስተኛ ዓመት ልደት በዓላቸውን ሳያከብሩ ነው።
ያው ከአምስት ዓመት በታች ያሉ ህጻናትን ይጨምራል ማለት ነው። ይሄ እንግዲህ በሁለት ሶስተኛ የቀነስንበት ዋናው ምክንያት ኢትዮጵያ ውስጥ ብቻ የሚሰራ የሚተገበር የጤና ኤክስቴንሽን ፕሮግራም አለ። ይሄ የጤና ኤክስቴንሽን ፕሮግራም በተለይም በክትባት ላይ እንዲሁም ሌሎች በእናቶችና በህጻናት ጤና ዙሪያ ጠንካራ ስራዎችን መስራት ተችሏል በጤና ኤክስቴንሽን ሰራተኞቻችን። በዚህ ምክንያት ነው እንግዲህ ክትባት ሽፋኑም ከፍተኛ ሁኔታ ላይ ነው ያለው። አሁን ከቅርብ ጊዜ ወዲህ ደግሞ የጤና ልማት ሰራዊት ራሱ ህዝቡ የራሴን ጤና ራሴ መጠበቅ አለብኝ ብሎ ከጤና ኤክስቴንሽን ሰራተኞች ባገኘው ስልጠና አማካይነት የራሱ ጤና ባለቤት ሆኗል ማለት ነው። ስልጠና አግኝቷል። ህጻናት መከተብ እንዳለባቸው ያውቃል። እዛ መንደር ውስጥ ያሉ ህጻናቶች የራሱ ልጅ ብቻ ሳይሆን የመንደሩ ህጻን በሙሉ መከተብ እንዳለበት ህብረተሰቡ ራሱ እየተሳተፈበት በመሆኑ ይህንን ውጤት ማስመዝገብ ችለናል ማለት ነው። እንግዲህ አሁን
ከቁጥር አንጻር ግን ስናየው ለምሳሌ አሁን አጠቃላይ የአፍሪካው ተገልጿል፣ ከአምስት አንዱ ለክትባት አክሰስ የለውም ወይም አቅርቦት የለውም።
ኢትዮጵያ አሁን ለምሳሌ ሙሉ የክትባት አገልግሎት ያገኙ ህጻናት ከመቶ ሲታሰብ ሲሰላ ከ85% በላይ ነው እንዲሁም ደግሞ የተወሰኑ ክትባቶችን የሚወስዱ ህጻናት ከ90% በላይ የሆኑበት ሁኔታም አለ። አንዳንድ ክልሎችን ከወሰድን ለምሳሌ እነዚህ ትላልቅ ክልሎችን ከወሰድን ደቡብ፣ አማራ፣ ኦሮሚያና ትግራይ እንዲሁም ከተሞቹን ከወሰድን ከ90% በላይ ሽፋን መድረስ ተችሏል። የተወሰኑ ክልሎች ወደኋላ የቀሩበት ሁኔታ ነው ያለው፣ እነ ሶማሌ፣ እንዲሁ አፋር፣ ጋምቤላና ቤንሻንጉል። እነዚህም ደግሞ ከሌሎች አገራዊ አቨሬጅ ወይም አማካይ መድረስ አለባቸው። የተለየ ትኩረት ተሰጥቶ የተለየ ድጋፍ ተሰጥቶ እየተሰራ ነው። ስለዚህ በአጠቃላይ ሙሉ ክትባት የሚያገኙ ህጻናት በኢትዮጵያ ውስጥ ከ85% በላይ ናቸው እና እንዲሁ ከአፍሪካ አማካይ ጋር የሚሰላ የሚታይ ሳይሆን የኢትዮጵያ ጥሩ ነው፣ ከፍ ያለ ነው ማለት ይቻላል።
እዚህ ላይ ዶክተር ታዬ ክትባት ስንል አሁን ስንነጋገር ሁለት አይነት አለ። እነኚህ በዘመቻ መልክ ፖሊዮን ለመሳሰሉ ወይም ለማጅራት ገትር የሚሰጡ አሉ። ሌላው ደግሞ መሰረታዊ ክትባቶች በየአገሮቹ የክትባት ስራ የጤና ስርዓት ውስጥ ተካተው የሚሰጡ አሉ። የትኞቹ ነው እየተነጋገርን ያለ ነው?
እኔ በመደበኛ መርሃ ግብር የሚሰጡትን ክትባቶች ነው። ይሄ በዘመቻ የሚሰጠው ክትባት ያው መሰጠት አለበት። እኛ አሁን እንግዲህ ፖሊዮ ኢትዮጵያ ውስጥ ከተገኘው 2 ዓመት አካባቢ አስመዝግቧል። ያንንም ሙሉ በሙሉ ፖሊዮን ከኢትዮጵያ ለማጥፋት ጫፍ ላይ ደርሰናል ብለን ነው የምናስበው።
ተቃርበናል ሲባል ምንድን ነው ግን?
ተቃርበናል ያው የፖሊዮ ኬዝ አልታየም። ፖሊዮ ያለበት ህጻን ሪፖርት አልተደረገም፣ ኢትዮጵያ ውስጥ አልተመዘገበም ማለት ነው።
ክትባቱ ግን ይቀጥላል።
ክትባቱ ይቀጥላል፣ ለተወሰነ ጊዜ ይቀጥላል። ምክንያቱም በጎረቤትም ያሉ አገሮች አሉ፣ እንደ ሶማሊያ፣ ደቡብ ሱዳን ጠንካራ የክትባት መርሃ ግብርም ስለሌላቸው እኛ በእነዚህ አካባቢዎች የተጠናከረ ሰርቬላንስ ቅኝት መሰራት አለባቸው። ክትባቱ ደግሞ መቀጠል መቻል አለበት ማለት ነው።
እርስዎ ከነሱት አይቀር ላነሳው ነበር ይህን ጥያቄ። ግጭቶች ለምሳሌ በደቡብ ሱዳን ያለ ግጭት፣ በጎረቤት ሀገራት አካባቢ ያለው አለመረጋጋቶች፣ እንደዚህ አይነት የክትባት ዘመቻዎችን በተለይ በዘመቻ በሚሰጡት ላይ ከስኬት አንጻር ኢትዮጵያ ላይ ምን አይነት ተጽዕኖ ሲያሳድር ቆይተዋል? አሁንስ ምን እያሳደረ?
እንግዲህ ዋናው የኢትዮጵያ እኛ ትኩረት አድርገን የምንሰራበት የመደበኛውን የክትባት ፕሮግራም ማጠናከር ማሻሻል ነው። እዛ ላይ ትኩረት አድርገን እየሰራን ነው። ግን ደግሞ ዘመቻዎች ያስፈልጋሉ። ዘመቻዎች በየጊዜው የፖሊዮ ክትባት ዘመቻ፣ የኩፍኝ ክትባት ዘመቻዎችን እናደርጋለን። በተለይ የፖሊዮ ክትባት ዘመቻ ስናካሂድ ከጎረቤት ሀገሮች ጋር አንድ ላይ በመቀናጀት መሰጠት አለበት። በተመሳሳይ ሰዓት መካሄድ አለበት። ስለዚህ ምንድን ነው ለምሳሌ ሶማሊያ ውስጥ ግጭቶች የሚኖሩ ከሆነ ወይም ደቡብ ሱዳን ውስጥ ግጭቶች የሚኖሩ ከሆነ የኢትዮጵያንም ፕሮግራም ይጎዳዋል ማለት ነው። ምክንያቱም ተመሳሳይ ሰዓት ነው መካሄድ ያለበት። ህዝቡ ይንቀሳቀሳል ከኢትዮጵያ ወደ ውጭ፣ ከውጭ ደግሞ ወደ ኢትዮጵያ የሚሄድበት ሁኔታ ስላለ ግጭቶቹ ተጽዕኖ አላቸው ማለት ነው የክትባት ስኬት ላይ። ስለዚህ ግጭቶች አሁን እየቀነሱ ነው፣ የጤና ሲስተሙም እየተጠናከረ ነው በተለይ በሶማሊያ። ስለዚህ ጥሩ ተቀናጅተን ክትባት ዘመቻዎችን የምናደርግባቸው ሁኔታዎች እየተመቻቹ ናቸው ማለት ነው።
ዶክተር ታዬ ቶሌራ በኢትዮጵያ የጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊና አማካሪ፣ በጣም አመሰግናለሁ ስለ ጊዜዎት።
አመሰግናለሁ።
አድማጮች፣ ቀጣዩና የመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍስሐዬ ናት።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በ10 ዓመት ውስጥ 26 ቢሊዮን ዶላር በድብቅ ከኢትዮጵያ እንደወጣ ታወቀ፣ የኢትዮጵያ አፍሪካ የፖለቲካ መዲናነት በህዝቡም ዘንድ እየተንጸባረቀ እንደሆነ ተገለጸ። የአፍሪካ ችግር የመሪዎቿ ስልጣን አለቅም ባይነት እንደሆነ ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። አናዶሉ የተባለው በእንግሊዘኛ የሚወጣ የቱርክ የዜና አገልግሎት ኢትዮጵያ በድብቅ ሀገር ወደ ውጭ በሚወጣው ገንዘብ ብዛት ተቆንጥጣለች በሚል ርዕስ ባወጣው ጽሑፍ በአስርተ ዓመቱ 26 ቢሊዮን ዶላር የሚሆን ገንዘብ ከሀገር ወጥቷል የሚለው ወሬ መንግስት አዲስ የስለላ ዘዴ እንዲቀይስ ማድረጉን ዘግቧል። ህገወጥ በሆነ መንገድ ከሀገሪቱ የሚወጣው ገንዘብ መበራከት ያሳሰበው የኢትዮጵያ መንግስት የተራቀቁ ድብቅ የስለላ ካሜራዎችን በአይሮፕላን ማረፊያዎች መትከልንና ልዩ የስለላ ክፍል ምደባን ያቀፉ እርምጃዎች እየወሰደ እንደሆነ ድረገጹ ጠቁሟል። ግሎባል ፋይናንሻል ኢንተሊጀንስ የተባለው በዓለም አቀፍ ደረጃ ስለ ገንዘብ ጥናትና ክትትል የሚያካሂደው ተቋም ባለፈው ጥር ወር ባወጣው ዘገባ እንደ አውሮፓ አቆጣጠር ከ2004 እስከ 2013 ዓ.ም በነበረው ጊዜ ውስጥ 26 ቢሊዮን ዶላር በተለያዩ ዘዴዎች በድብቅ ከኢትዮጵያ እንደወጣ ጠቁሟል። ዘገባው በገለጸው መሰረት 19.7 ቢሊዮን የሚሆነው ገንዘብ የጠፋው አስመጪዎችና ላኪዎች በሚመዘግቡት የተጭበረበረ ሂሳብ ምክንያት ነው። ማለትም ሸቀጣሸቀጥ ወደ ውጭ የሚልኩት አካላት ወጪያቸውን ከፍ አድርገው በማቅረብ ወደ አገር የሚያስገቡት ደግሞ ገቢያቸውን ዝቅ አድርገው በማወራረድ በሚያደርጉት ማጭበርበር ነው። በድብቅ ገንዘብ የማስወጣቱ ተግባር ያለ ነው፣ ትልቅ ተግዳሮትም ነው ያሉት የኢትዮጵያ ጉምሩክና ገቢ ባለስልጣን ምክትል ዋና ዳይሬክተር አቶ አለባቸው ንጉሴ የዘገባው ትክክለኛነት እንደሚያጠራጥራቸው ለአናዶሉ የዜና አገልግሎት መግለጻቸውን ዘገባው ጠቅሷል። በአጠቃላይ ከአፍሪካ በድብቅ የሚወጣው ገንዘብ ሲጤን ደግሞ እንደ አውሮፓ አቆጣጠር ከ2000 እስከ 2008 ዓ.ም በነበረው ጊዜ በዓመት 50 ቢሊዮን ዶላር እንደወጣ ባለፈው ጥር ወር ኢትዮጵያ ውስጥ ይፋ የተደረገው ዘገባ አሳይቷል። ዘገባውን ያወጣው በቀድሞ የደቡብ አፍሪካ ፕሬዚደንት ታቦ ኢምቤኪ ሊቀመንበርነት የአፍሪካ ህብረት ኮሚሽን ከአፍሪካ በድብቅ ስለሚወጣ ገንዘብ ጥናት ያደረገው አካል እንደሆነ አናዶሉ የዜና አገልግሎት አስነብቧል። ሜይል ጋርዲያን የተባለው በደቡብ አፍሪካ የሚወጣ ድረገጽ ደግሞ ኢትዮጵያ የአፍሪካ የፖለቲካ መዲና ናት፣ በባህልስ ምን ያህል ውህደት አላት በሚል ርዕስ ባወጣው ጽሑፍ በረሃብ ስትጠቀስ የቆየችው ኢትዮጵያ ከቅርብ ዓመታት ወዲህ ከዓለም በከፍተኛ ፍጥነት የኢኮኖሚ እድገት በማሳየት ላይ ካሉት ሀገሮች አንዷ በመሆን አዳጊ ኮከብ ሆናለች ይላል። ይሁንና አሁንም ቢሆን ኢትዮጵያ ምን ያህል አፍሪካዊ ገጽታ አላት የሚለው ነጥብ አከራካሪ ነው። በአሁን ጊዜ አዲስ አበባ ውስጥ እንደ አሸን እየፈሉ በመሄድ ላይ ባሉት ምግብ ቤቶች ወይም ሆቴል ቤቶች ብትገባ ይህች 90 ሚሊዮን ህዝብ ያላት ምስራቅ አፍሪካዊት ሀገር የተለያዩ ባህሎች የሚንጸባረቁባት ዓለም አቀፋዊት ከተማ የሆነች መምጣቷን ማስተዋል ይቻላል። በከተማይቱ ባሉት የማታ ክለቦች ወይም ዳንስ ቤቶች የተለያዩ አይነቶች የአፍሪካ ሙዚቃዎች ይጫወታሉ። ብዙ ምግብ ቤቶች ደግሞ የተለያዩ የአፍሪካ ምግቦች ያቀርባሉ። እንዳውም ብዙ የኢትዮጵያ ሙዚቃዎች የምዕራብና የደቡባዊ አፍሪካ ምቶች እየተደባለቁባቸው ነው። ሌሎች የአፍሪካ ዳንሶችም በባህላዊ ጭፈራዎች ላይ ተጽዕኖ እያሳደሩ ነው በማለት ዘ ሜይል ጋርዲያን ድረገጽ አስገንዝቧል። ድረገጹ አያይዞም ኢትዮጵያ በአፍሪካና በአፍሪካውያን ላይ ለምዕተ ዓመታት ያህል የዘለቀ ትልቅ ተጽዕኖ አላት። ዘራይ ኃይለ ማርያም የተባሉ የዓለም አቀፍ ግንኙነት ምሁር የኢትዮጵያ ፖለቲካዊና ታሪካዊ ተጽዕኖ ከባህላዊ ተጽዕኖዋ የላቁ ናቸው። የአፍሪካ ሀገሮች ከውጭ ተጽዕኖ ነጻ የሆነ የራሳቸው የፖለቲካ ስርዓት እንዲያዳብሩ ተጽዕኖ አሳድራለች ሲሉ ማስረዳታቸውን ድረገጹ ላይ የወጣው ጽሑፍ ጠቁሟል። የአፍሪካ የፖለቲካ መዲና እየተባለች የምትጠራው ኢትዮጵያ ከኒውዮርክና ከጀኔቫ ቀጥላ በትልቅነቱ ከዓለም ሶስተኛ የሆነው ዲፕሎማሲያዊ ተልእኮ የአፍሪካ ህብረት መቀመጫ ናት። አጼ ኃይለ ሥላሴ ከጋናው ኳሚ ንክሩማ፣ ከታንዛኒያው ጁልዮስ ኒሬር እና ከግብፁ ጋማል አብደል ናስር ጋር ሆነው የአፍሪካ ህብረት መስራች አባቶች ናቸው። የተባበሩት መንግስታት ድርጅት የአፍሪካ ኮሚሽን ዋና ጽህፈት ቤትም አዲስ አበባ ነው ያለው። ኢትዮጵያ አፍሪካ ውስጥ በሙሉ ቅኝ ገዥነት ያልተያዘች ብቸኛዋ ሀገር መሆኗ ራሱ በብዙ አፍሪካውያን ልብ ውስጥ የሰረጸ ነገር ነው ይላል ድረገጹ። ኢትዮጵያ የአፍሪካ ህብረት ዋና ጽህፈት ቤት የሚገኝባት ሀገር በመሆኗና በርካታ የዲፕሎማሲያዊ ተቋማት ስለሚገኙባት ኢትዮጵያውያን ከሌሎች አፍሪካ ሀገሮች ጋር የሚኖራቸው ግንኙነት እየጨመረ በመሄዱ ከሌሎች አፍሪካውያን ጋር በተለይም ከጎረቤት ሀገሮች ተወላጆች ጋር ትዳር የሚመሰርቱ ኢትዮጵያውያን ብዛት እየጨመረ ሄዷል ይላል ሜይል ጋርዲያን ድረገጽ ላይ የወጣው ጽሑፍ። ጽሑፉ አያይዞም ሀገሪቱ በተጨማሪም ከአፍሪካ ከፍተኛ ብዛት ያላቸው ስደተኞችን በመቀበል ረገድ ቀዳሚ ቦታ ይዛለች። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ከአፍሪካ ዙሪያ በተለይም ከደቡብ ሱዳን፣ ከኤርትራና ከሶማሊያ የተሰደዱ 700 ሺህ የሚሆኑ ስደተኞች ማስጠጋቷን ጠቅሷል። የጸጥታ ጥበቃ ጥናት ተቋም በገለጸው መሰረት በ25 ዓመታት ውስጥ ኢትዮጵያ ከአፍሪካ አምስት ትልልቅ ሀገሮች አንዷ እንደምትሆን ይጠበቃል። አምስቱ ሀገሮች አልጄሪያ፣ ግብጽ፣ ኢትዮጵያ፣ ናይጄሪያና ደቡብ አፍሪካ ሲሆኑ በ25 ዓመታት ውስጥ የኢትዮጵያና የናይጄሪያ የኃይል ብቃት እየዳበረ ሲሄድ አልጄሪያ፣ ግብጽና ደቡብ አፍሪካ ግን ወደ ኋላ እንደሚጎተቱ የጸጥታ ጥበቃ ጥናት ተቋም ባወጣው ጽሑፍ መጥቀሱን ድረገጹ አውስቷል። ዩኤስኤ ቱዴይ የተባለው እዚህ ዩናይትድ ስቴትስ የሚታተም ጋዜጣ ድረገጽ ደግሞ አፍሪካ ስልጣን አለቅም በሚሉ መሪዎች ትሰቃያለች በሚል ርዕስ ባወጣው ጽሑፍ የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ከስልጣን አንወርድም የሚሉ የአፍሪካ መሪዎችን ያወገዙበት ጊዜ ነበር፣ አሁን ግን እሳቸው ራሳቸው የሙጥኝ ብለዋል ሲል ይተቻል። ሙሴቬኒ የኢዲ አሚንን አይነት አስከፊ ተግባር አስወግደው የዲሞክራሲ ገጽታን አሽሞንም ነው በማቅረብ ሙያ ተክነው በስልጣን ላይ የመሸጉ የ21ኛው ምዕተ ዓመት የአፍሪቃ መሪዎች ተምሳሌት ሆነዋል ሲል ገልጿቸዋል ድረገጹ። ሂማን ራይትስ ዋች የተባለ የሰብአዊ መብት ድርጅት ያወጣው አዲስ ዘገባ በሀገሪቱ ዙሪያ ያሉ ጋዜጠኞችና ተቃዋሚዎች የማስፈራራት ተግባር ይደርስባቸዋል፣ ይታፈናሉ ማለቱን ድረገጹ ጠቅሷል። ሙሴቬኒ እንደ አውሮፓ አቆጣጠር በ1986 ዓ.ም ባወጡት ጽሑፍ በአጠቃላይ አፍሪካ ውስጥ በተለይም ኡጋንዳ ላይ ያለው ችግር ህዝቡ ሳይሆን ስልጣን መልቀቅ የማይፈልጉ መሪዎች ናቸው በማለት ነቅፈው ነበር። ያኔ የተስፋና የለውጥ ተምሳሌት ተደርገው ይታዩ ነበር። ከሽምቅ ተዋጊነት ወደ ዲሞክራሲ አምርተው ነበር። በኢዲ አሚን አረመኔያዊ ተግባር ተሰቃይታ በነበረችው ሀገር መረጋጋት እንዲኖር አድርገዋል። ሀገሪቱ ኤድስን ለማጥፋት ያደረገችው ትግል ተምሳሌትም ሆኖ ነበር። አሁን ግን በስልጣን ለመቆየት የሚቻላቸውን ሁሉ የሚያደርጉ መሪዎች አይነት ሆነው ቀሩ ሲል የዩኤስኤ ቱዴይ ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የምሽቱን ዝግጅታችን በዚሁ አበቃ። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ታዲያ ለስንብቱ የትግርኛ ስርጭት እስከሚመጣ ድረስ በዚህ አረጋኸኝ ዜማ እንለያችሁ። መልካም ምሽት።
ሰላም፣ ደህና ደሩ።
Ten, ten. የደበቅኩኝ ጸጋ በረከቴ ሐዘንና ጭንቀት ተሸኝተው ሰላምና ደስታ ቤቴ ገብተው በሷ ምክንያት ሁሉም ያየሁት የመኖሬን ትርጉም አገኘሁት። ምኞቴ ሰምሮ ስለተሳካ በፍቅር